ከአነጋጋሪው የኢትዮጵያ አስቸኳይ ጊዜ አዋጅ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሠረት፣ የዜጎችን መብት ጥበቃና የግጭት አደጋን መከላከልንም ያካትታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ በዩናይትድ ስቴትስ ኦልድ ዶሚኒየን ዩኒቨርሲቲ ውስጥ የሕዝብ አስተዳደርና የመንግስት ፖሊሲ ባለሙያ፣ የሕግ ሙያተኛው አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የሕገ መንግስትና የመገናኛ ብዙሃን ሕግ መምህር፣ እንዲሁም በዋሽንግተን ሲያትል በተካሄደ አንድ አገራዊ ጉባኤ ለመሳተፍ ከአዲስ አበባ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በመጀመሪያው ክፍል ውይይት ካቆመበት ይነሳል።
ፕሮፌሰር ብርሃኑ መንግስቱ፣ አቶ ሙልጌታ አረጋዊ፣ አቶ የሽዋስ አሰፋ እንግዶቼ ሁላችንም ለጊዜያቸው አመሰግናለሁ። የምንወያይበት ርዕስ በየዕለቱ የምንነጋገርበት ወደ መሆን ተቀይሯል። ቀጥተኛውን ርዕስ ላስተዋውቀው፣ ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር የሚል ነው። ውይይቱ ሕግን፣ የዜጎችን መብት ጥበቃና የግጭት አደጋን መከላከል እንዲጨምር ከፖለቲካ ቀውሶ አሻግሮ የሚወስዱ መንገዶችንም ጭምር። በመሰረታዊ ጥያቄ እንጀምር። አቶ ሙልጌታ፣ አዲስ አበባ ያሉት ሰው እርስዎ ነዎትና የአስቸኳይ ጊዜ አዋጁ በተግባር ከዋለ በኋላ መሰረታዊ የሚባል ለውጥ ይታይ ይሆን? ከሚታዩት ነገሮች መነሳት ብንችል።
እኔ አሁን አዲስ አበባ ውስጥ ነው ያለሁት። አዋጁ ከታወጀ ጊዜ ጀምሮ ከተማ ውስጥ አዋጁ ከመታወጁ በፊት ያልነበረ አሁን ያለ ነገር በበኩሌ አላየሁም። እኔ እንግዲህ የስራዬ ጸባይ ብዙ ጊዜ ትምህርት ቤት ወይም ቤት ነው ያለሁት። ከዛ ውጭ ብዙ ሶሻላይዝ ስለማላረግ ብዙ ነገር በግሌ ኤክስፒሪየንስ ያደረግኩት የሚያየሁት የለም። የኔ የዜና ምንጭ እንደ ሌላው ሰው ሁሉ መገናኛ ብዙሀኑ ናቸው። አቻሌ አንዱ ቮይስ ኦፍ አሜሪካ ማለት ናቸው። ስለዚህ በመገናኛ ከሚነገረው ውጪ እኔ ራሴ ያየሁት ወይም የመሰከርኩት የተለየ ነገር አዲስ አበባ ውስጥ አላየሁም። ግን ሲወራ ትሰማለህ። ለምሳሌ አዲስ አበባ ዙሪያ ያሉ ከተሞች እነ ለገጣፎ ምሳሌ ከኔ ቤት ቅርብ የሆነ ለገጣፎ የሆነ መንገድ ተዘጋ ምናምን ትሰማለህ። ስም ቢሆን እንደነገርኩ በሚዲያም ሰው ወይም ደግሞ ሰዎች በግል ሲያወሩ በስልክ ምናምን ካልሆነ እንደዚህ ራሴ አዲስ አበባ ውስጥ የተፈጠረ ሴትነት ከታወጀ በኋላ የመጣ ድሮ ያልነበረ ነገር እኔ የማውቀው ነገር የለም።
ካም ለመንደርደሪያ በፍጥነት የተለወጡ ነገሮችም ካሉ ለማዛመድ ያህል ነው። በመገናኛ ብዙሀን በተለያዩ አካባቢዎች ያሉ እንቅስቃሴዎችን ዘግበናል። እስኪ ዘለግ ወዳሉት ጭብጦች ከመዝለቃችን በፊት አቶ የሽዋስ እርስዎ እንደተረዱት የአስቸኳይ ጊዜ አዋጁ ምን አይነት ገደቦችን ይጥላል? ምንስ አይነት ሁኔታ ይፈጥር ይችላል ብለው ያስባሉ? ከአንድ አመት ቀደም ብሎ የተደነገገውንም እና ለዘጠኝ ወራት የዘለቀውንም የአስቸኳይ ጊዜ አዋጅና ሁኔታዎችን ማዛመድ ይችላሉ?
አመሰግናለሁ። እንግዲህ አስቸኳይ ጊዜ አዋጅን በተመለከተ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱ ቀደም ሲል እንደተገለጸው የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለ እና በአጠቃላይ ሀገሪቱ ከአገዛዝ ወደ ዲሞክራሲ ባለመሻገሯ ምክንያት ህዝቡ ያንን ጥያቄ እያደረገ ቢሆንም አገዛዞች ግን ባለመፈቀዳቸው ምክንያት የሆነችን ወቅት እንደማሳለፊያ አድርገን ነው የምናየው። ከዚህ በፊትም እንደውም የመጀመሪያው ጊዜ አስቸኳይ ጊዜ አዋጅ መታወጁን የምንቃወሙበት የነበረው አንዱ አስቸኳይ ጊዜ አዋጁ እንደ ማስታገሻ ነው፣ እንደ ፔንክለር ነው፣ ረዘም ያለ ግን መፍትሄ መወሰድ አለበት። በነበረው 3 ወር ቢሆን 6 ወር ወይም 9 ወር ረዘም ያለ ለውጥ የሚያመጣ መፍትሄ መወሰድ አለበት እንል ነበር። ግን ያንኑ እንደ ዋና ነገር አድርገው ተውት፣ ተመልሶ ይሄው መጣ። አሁንም ይሄ ምንም ለውጥ አያመጣም። መጀመሪያ ህገ መንግስቱ ላይ ባለው አንቀጽ 93 ላይ ባለው መሰረት የተከሰተ ምንም ነገር የለም። አስቸኳይ ጊዜ አዋጅ ሊያሳውጅ የሚችል ክስተት አገሪቱ ላይ የለም። መንግስቱን መቃወም፣ ስርዓቱን መቃወም፣ መለወጥ የህዝቡ መብት ነው። ያ ጥያቄ ነው የተነሳው። ስለዚህ ለዛ አስቸኳይ ጊዜ አዋጅ አያስፈልግም። አንደኛ አስፈላጊነቱ በየትም ኢንተርናሽናል ኮሚኒቲውም በህዝቡም በፓርቲዎችም በማህበረሰብ ድርጅቶችም ውድቅ ነው፣ ተቀባይነት የለም። ከዛ ያለፈ ግን የጸደቀበት መንገድ እንግዲህ ሰው የሚያሳስር የሚያስገድል እርምጃ የሚያስወስድ ለወታደሩ ይህን ፈቃድ የሚሰጥ አዋጅ በዚህ አወዛጋቢ በሆነ ሁኔታ አልፏል መባል የለበትም። እና በአጠቃላይ አገዛዙ የገባበት ምስቅልቅል ማሳያ ነው ይህ አዋጅ እንጂ ከዚህ ያለፈ ምንም ፍሬ የሚኖረው አይመስለኝም።
መልካም ተከታታይ ጥያቄዎችን እናነሳለን። ህጋዊ መሰረቶችን ሊመጡ የሚችሉ ሁኔታዎችን አዎንታዊ የሚሆኑ አሉታዊ በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ወደ እርስዎ ልሻገር። የእርቅ አፈታት ሂደት ምናልባትም ግጭቶች ከተከሰቱ በኋላ የሚመጡ ሁኔታዎችን ብቻ ሳይሆን ከመከሰታቸውም በፊት ተከስቶም ከሆነ ወደ ከፋ ሁኔታ ከማምራታቸው በፊት የሚመጡ ሁኔታዎች ላይ መስራትን ይጠይቃልና በዚህ አይን የሚታዩ ጥያቄዎችን አነሳለሁ። በቅርቡ የታተመ የጥናት ጽሑፍን መልከት አድርጌያለሁ። መንደርደሪያ ላድርግ። አስቸኳይ ጥሪ ሁሉን አቀፍ መመካከሪያ መድረክ ይላል በግርድፍ ትርጉሙ። ኢትዮጵያ መስቀለኛ መንገድ ላይ ሽግግር ወይስ አስቸኳይ ጊዜ አዋጅ ይላል። ጥያቄው ሐሳቦችን የሚያዘለ ነውና ኋላ ወደ መፍትሄና የተሻለው አማራጮች የሚያዛልቁ ጭብጦችንም ያነሱልናል። እስኪ የጽሑፉን መሰረት በጽሑፉ ለማንጸባረቅ የሞከሩትን ያንሱልን ፕሮፌሰር ብርሃኑ።
በመጀመሪያ ስለ ጋበዛችሁኝ በዚህ እንድካፈል አመሰግናለሁ። ለኢትዮጵያ ሕዝብ ትምህርታዊ የሆነ አቀራረብም ስለምታደርጉ ምስጋና ከፍ ያለ ነው። እስር ቤት ያሉ የተፈቱ ለፍትህ የሚደክሙ ዘመዶቻችን ማመስገን ወዳለሁ። መንግስትም በተለይ የፖለቲካ እስረኞች ብሎ ለመጀመሪያ ጊዜ ለአንዳንድ ሰዎች ይሄ ቃል ትርጉም ላይኖረው ይችላል፣ ግን ይህንን ቃል ተቀብሎ መንግስት ፖለቲካል እስረኞች በሚልን ቃል አምኖ ተቀብሎ እነሱ እንዲፈቱ በማድረጉ ምስጋና ከፍ ያለ ነው እና ይሄ በጎ አስተሳሰብ ይሄ በጎ አስተያየት እንዲቀጥል እንጂ እንዲቀነጨፍ አንፈልግም። ይህን ካልኳ ወደ ጠየቀኝ ጥያቄ ስመለስ በመጀመሪያ የነበረው አስቸኳይ ህግ አዋጅ ብዙ ችግሮች እንደፈጠረ እናውቃለን። የተጀመሩትንም የተወጠኑትንም በአማራጭ ኃይሎችና ኦፖዚሽን ፓርቲ የሚባለው ነው፣ እኔ አማራጭ ነው የምለው፣ አማራጭ ኃይሎችና በመንግስት የነበረውንም ውይይት በደንብ እንዲቀጥል የማያደርግ ስለሆነ ይህ አሁን እንደገና በሁለተኛ ዙር የሆነው አዋጅ እሱ ቀርቶ የአይነቱ ውይይት ሰፋ ብሎ የተጀመረው ውይይት መሻሻል ተደርጎበት የጋራ የሆነ ውይይት እንዲፈጠር ነው እኛ ይህንን የሀሳብ ወረቀት ባጭሩ የጻፍ ነው።
መልካም። ግጭት የሚፈታበት መንገድ ላይ በሙያ የተሰማሩ እንደመሆኑ አሁን ያለው ሁኔታ ጥያቄውን አጽንኦት በመስጠት ነው። መንግስት በአንድ በኩል አሁን ያሉት ሁኔታዎች አስገድደውኛል፣ በዚህ አስቸኳይ ጊዜ አማካኝነት የተሻሉ ሁኔታዎችን ፈጥራለሁ ነው ባጭሩ እያለ ያለው። ዝርዝሮቹን በኋላ እንመለከታለን። በተቃራኒው ቀደም ብሎ አቶ የሸዋስ እንዳነሱት ይሄ የሰዎችን መብት ለመገደብ ብቻ የተቀመጠ ይልቁን በመሻሻል ፋንታ ወደ አሉታዊ ሁኔታዎች የሚያመራ ነው፣ ከመጀመሪያውም ትምህርት ያልተወሰደበት ሁለተኛ ዙር ለምን አስፈለገ እስከሚለው ድረስ ይጠይቃሉ። እርስዎን እንዴት ይመለከቱታል እንደ ባለሙያ?
ጥሩ ጥያቄ ነው። በእውነት የመጀመሪያውም ባይሆን ጥሩ ነበር እንኳን ሁለተኛ ማድረግ ቀርቶ። ምክንያቱም የፖለቲካ ስነ ስርዓት ተጨባጭና ተጨባጭ ያልሆኑ መልክ አሉት። ሰብስታንቲቭ እና ሲምቦሊክ የሚለው ነው በእንግሊዝኛ። በዚህ አይነት አስቸኳይ ህግ አዋጅ በወጣ ቁጥር ቅድም ወንድም የሸዋስ እንዳለው የፍርድ ቤት ስነ ስርዓት፣ የአስተዳደር ስነ ስርዓት ለወታደራዊ ጸጥታ ጠባቂዎች ትልቅ መብት ሰጥቶ ወገኖችን መብታቸው ተጥሶ ከችግር ላይ መጣሉ ብቻ ሳይሆን ይሄ ተጨባጩ ነው እንግዲህ ጠቅላላው አንድ አገር አንድ አስቸኳይ አዋጅ ሲያውጅ ብዙ ችግሮች ይፈጥሩበታል። በሌላ መንግስቶች ያለው አስተሳሰብ ይለወጣል፣ በህዝብ ያለው አስተሳሰብ ይለወጣል። የተጀመሩ ተመልሰን እንደምንሄድባቸው ተስፋ አለኝ። በመንግስትና በአማራጭ ኃይሎች የተወጠኑ ነገሮች የተጀመሩ ነበሩ። እነሱ ሰፍተው ጠልቀው ወደፊት የተሻለ ስራ እንዳይሰራ እንቅፋት ይሆናሉ። ስለዚህ ትናንትና አንድ ነገር አነብ ነበር፣ ምሳሌ ለመስጠት ብችል ኢትዮጵያ በንፋስ የሚንቀሳቀሱ ዊንድ ሚል ማለት ነው፣ በንፋስ የሚንቀሳቀስ ቴክኖሎጂ ወደ አገር ልታስገባ እየሞከረች ነው፣ ለዚህም ሌላ የውጭ አገር ኢንቨስት የሚያደርጉ ካምፓኒዎች እያሰቡ ነው የሚል ነገር አንድ ሰው ልኮልኝ አነብ ነበር። እንደዚህ ያለ ለምሳሌ በጎ ነገር ሊሰራ ሲታሰብ በሀገሪቱ ውስጥ አስቸኳይ አዋጅ ታውጇል ሲባል እንዳይሆን የሚያደርግ ነው እንጂ እንዲሆን የሚያደርግ አይደለም። እና ከህዝብ አንጻር ሲታይ፣ ከውጭ መንግስታት አንጻር ሲታይ፣ ከአማራጭ ኃይሎች አስተሳሰብና አቀማመጥ ሲታይ ከሁሉም አንጻር ሲታይ አስቸኳይ ህግ አዋጅ ጎጂ እንጂ ጠቃሚነቱ አይታየኝም እኔ።
መልካም ወዳቱ ሙሉጌታ ወደ አዲስ አበባ ልሻገር። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በርግጥ ገደብ አለው ወይ? የቱ ጋ ነው ገደብ ካለው? ከዛ መስመር ሲያልፍ መንግስት ይጠየቃል ወይ?